ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን፣ በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን፣ በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ክፍል የሚቀርብላችሁ የአርብ የመጋቢት 6 ቀን 2010 ዓ.ም ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ 42 ሚሊዮን ተከታዮች ባሉት አት ፖንቲፌክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት የአብይ ጾም ወቅት ከባርነት ወደ ነጻነት፣ ከስቃይ ወደ ደስታ፣ ከሞት ወደ ሕይወት ጉዞ የምናደርግበት መንገድ ነው ማለታቸው ተገልጿል። አሁን የምንገኝበት የጾም ወቅት እንደሆነ ይታወቃል። ይህንን የጾም ወቅት አስመልክተን ለዛሬ ዕለት አስተንትኖ ይሆንላችሁ ዘንድ የሚከተለውን መልእክት አሰናድተናል። ቀደም ሲል የነበረው መንፈሳዊ ሕጋችን ሳናቋርጥ እንድንጸልይ ይመክረናል። በተቻለን አቅም በጾም በስነ ምግባር በጽሞና ከፈጸምን በሕይወታችን ውስጥ መሠረታዊና በጣም አስፈላጊ የሆነውን ሕግ በተግባር ላይ አውለነዋል ማለት ነው። ሁላችንም እንደምናውቀው አንድ ጸሎት እውነተኛ መሆን ካለበት ደግሞ በጾም በስነ ምግባርና በጽሞና መታጀብ ይኖርበታል። ምክንያቱም ጸሎትና የተደላደለ ሕይወት በአንድ ላይ ተጣምረው የሚኖሩ ነገሮች አይደሉምና። በ16ኛው ክፍለ ዘመን ከኖረችው ከቅድስት ተሬዛ ዘአቪላ አባባሎች የተወሰደ። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በትናንትናው ዕለት ማለትም በመጋቢት 5/2010 ዓ.ም በቅድስት ማርታ ጸሎት ቤት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት አንድ የምልጃ ጸሎት በጽሞናና በትዕግሥት ሊደረግ ይገባል ማለታቸው መገለጹን፣ የፓኪስታን ብፁዓን ጳጳሳት ጉባኤ አባላት በትናንትናው ዕለት ማለትም በመጋቢት 5/2010 ዓ.ም በቫቲካን ከርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጋር ተገናኝተው በተለያዩ ወቅታዊ ጉዳዮች ላይ መነጋገራቸው መገለጹን፣ የቤተ ክርስቲያን ተሐድሶ የሐዋርያዊ ተልእኮ አንዱ አካል መሆኑ መገለጹን፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በኢጣሊያ ፔትሬልቺና እና ሳን ጆቫኒ ሮቶንዶ ሐዋርያዊ ጉብኝት እንደሚያደርጉ መገለጹን የሚያመለክቱ ዜናዎችን ወደ እናንተ አድማጮቻችን የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም ለዛሬ ያዘጋጀንላችሁን አጭር የጾም መልእክት እናቀርብላችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን።
ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በመጋቢት 5 2010 ዓ.ም ምረት በቅድስት ማርታ የጸሎት ቤት ካህናት ደናግላንና ምእመናን በተሰበሰቡበት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ማንኛውም ጸሎት በትዕግስትና በጽናት ሊደረግ ይገባዋል ማለታቸው የተገለጸ ሲሆን ቅዱስነታቸው ይህንን ያሉት በወቅቱ በቀዳሚነት ከኦሪት ዘጸአት ከምዕራፍ 32 ከቁጥር 7 እስከ 14 ላይ ተወስዶ በተነበበውና በእግዚአብሔርና በሙሴ መካከል ተደርጎ በነበረው ውይይት ጸሎት ያለውን ኃይል በሚያሳየው የመጽሐፍ ቅዱስ ክፍል ላይ መሰረቱን ያደረገ አስተንትኖ እንደነበረ ለመረዳት ተችሏል። ጽናትና ትዕግስት አንድ በነጻነትና በልጅነት መንፈስ ወደ እግዚአብሔር የሚደረግ ጸሎት ልዩ የመገለጫ ባህሪ ሊሆን እንደሚገባ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው ይህንንም ባህሪ በዕለቱ በቀዳሚነት በተነበበው የመጽሐፍ ቅዱስ ክፍል ላይ በተጠቀሰው በእግዚአብሔርና በሙሴ መካከል ተደርጎ በነበረው ውይይት ውስጥ በወቅቱ የነበረው የእስራኤል ሕዝብ በእግዚአብሔር ላይ የፈጸሙትን የክህደት አመክንዮ ዝንባሌ ውጤቱ ቀና እንደማይሆን ሙሴ በሚገባ ተረድቶት እንደነበረ ቅዱስነታቸው ጨምረው ገልጸዋል። ሙሴ የሕያው አምላክን ምስል ትተው የወርቅ ጥጃ ሰርተው እንዲሰግዱ ሕዝቡን የሚያስገድዱ ሰዎችን የጌታን ምስል ለማጥፋት የፈለጉ ሰዎች በመሆናቸው የተነሳ ሙሴ አውግዟቸው እንደነበረ የገለጹት ቅዱስነታቸው ሙሴ የመከራከሪያ ሐሳቦችን ይዞ በመቅረብ እግዚአብሔር አምላክ ከግብፅ ባርነት እንዴት እንዳወጣቸው ለአብርሃምና ለያዕቆብ ለገባው ቃል ታማኝ መሆኑን ገልጾላቸው እንደነበረ ቅዱስነታቸው አስታውሰዋል። ሙሴ በወቅቱ ከእግዚአብሔር ጋር ፊት ለፊት በተገናኘበት ወቅት ምንም እንኳን በወቅቱ የነበረው የእስራኤል ሕዝብ እግዚአብሔር ያደረገላቸውን መልካም ነገር ዘንግተው እግዚአብሔርን በመካድ የጣዖት ምስል ማምለክ የጀመሩ ቢሆንም ቅሉ ሙሴ ግን እግዚአብሔር በቁጣ በሕዝቡ ላይ እንዳይነሳ በመማጸኑ የተነሳ የሕዝቡን ፍቅር በመግለጹ የነቢይነት ተሳትፎን ግልጽ በሆነ መልኩ ይታይ እንደነበረ የገለጹት ቅዱስነታቸው በወቅቱ ሙሴ አልዋሸም፣ እውነትንም ለመናገር አልፈራም ነበር፣ ሕሊናውንም ለመሸጥ አልፈለገም ነበር ብለዋል። ይህም የሙሴ ተግባር እግዚአብሔርን እጅግ በጣም አስደስቶት እንደነበር የገለጹት ቅዱስነታቸው ይህንን አጠር ባለ መልኩ እግዚአብሔር አንድ ነፍስ ወይም አንድ ሰው አንድ ነገር ከእግዚአብሔር ፈልጎ በተደጋጋሚ ወደ እግዚአብሔር ጸሎቱን ቢያቀርብ እግዚአብሔር እንደሚራራለት ቅዱስነታቸው ገልጸዋል። ይህንንም በተመለከተ ቅዱስነታቸው የሚከተለውን ብለዋል። ሙሴ ምንም አይነት ጉቦ አልተቀበለም ነበር። እኔ ከሕዝቤ ጋር ነኝ፣ እኔ ከእግዚአብሔር ጋር ነኝ ብሎ ነበር። ይህም የምልጃ ጸሎት ነው። ትንሽ ክርክር የበዛበት ጸሎት ቢመስልም ነገር ግን ታጋሽ በሆነው በእግዚአብሔር ፊት ሆኖ በታላቅ ብርታት የተናገረው ነገር ነው። የምልጃ ጸሎት በትዕግሥት መደረግ ይኖርበታል እንጂ እንዲሁ አንድ ሰው ወደ እግዚአብሔር እንድንጸልይለት በሚጠይቀን ወቅት እንዲሁ አንድ አባታችን ሆይ የሚለውን ጸሎት ወይም ደግሞ አንድ ጸጋ የሞላሽ የሚለውን ጸሎት ብቻ በማድረግ መወሰን አይገባውም። በፍጹም እንዲህ ማድረግ አይገባም። አንድ ሰው ጸልይልኝ ብሎ በሚጠይቀን ወቅት መከተል ያለብን መንገድ ይህ ነው። ጸሎታችንን ወደ እግዚአብሔር በተደጋጋሚ ማቅረብ ይኖርብናል ብለዋል። ነገር ግን ዕለታዊ በሆነው ሕይወታችን ውስጥ የምናደርገው ጸሎት የራሳችንን ጥቅምና ፍላጎት ብቻ ለማስጠበቅ በማሰብ ባጭሩ የሚደረግ ጸሎትን እናዘወትራለን በማለት ስብከታቸውን የቀጠሉት ቅዱስነታቸው ሙሴ ግን እንዲህ አላደረገም። የራሱን ጥቅምና ፍላጎት ለማስከበር ሳይሆን እርሱ ከሕዝቡ ጋር በመሆን ለሕዝቡ የታገለ ሰው ነበር ብለዋል። በዚህ ረገድ መጽሐፍ ቅዱሳችን ውስጥ ይህንን የመሳሰሉ መልካማብነት ያሳዩ በተለይም ደግሞ በጸሎት የተጉ ሰዎችን ታሪክ በብዛት በመጽሐፍ ቅዱሳችን ውስጥ እናገኛለን ያሉት ቅዱስነታቸው፣ እኛም ይህንን አብነት በመከተል ልክ በኢያሪኮ ግንብ ስር ሆኖ ያለማቋረጥ ኢየሱስን የዳዊት ልጅ ሆይ ማረኝ በማለት ይጸልይ እንደነበረው አይነት ዓይነ ስውር እኛም በእግዚአብሔር ፊት ጸሎታችንን በተደጋጋሚ በጽናት ማቅረብ ይኖርብናል ብለዋል። ይህንንም በተመለከተ ቅዱስነታቸው የሚከተለውን ብለዋል። አንድ የምልጃ ጸሎት ለማድረግ ሁለት ነገሮች ያስፈልጋሉ። አንደኛውና በቀዳሚነት የሚጠቀሰው ጽናት የሚለው ሲሆን፣ ሁለተኛው ደግሞ ትዕግስት ነው። ጌታ እኔ የምለምነውን አንድ ነገር እንዲፈጽምልኝ የምፈልግ ከሆንኩኝ ወደፊት በጽናት በመጓዝ በተደጋጋሚ በሩን ማንኳኳት ይኖርብኛል። የእግዚአብሔርን ልብ ማንኳኳት ይኖርብኛል። ምክንያቱም የምለምነውን ነገር በጽናት መጠየቅ ይገባኛል። ነገር ግን ልቤ ከምፈልገው ነገር ጋር የማይዋሃድ ከሆነ ልቤ ይህንን ጸሎት ወደ እግዚአብሔር እንዳቀርብ ከሰጠኝ ሰው ፍላጎት ጋር የተሳሰረ ካልሆነ ጽናትና ትዕግሥት በፍጹም ሊኖረኝ አይችልም ብለዋል። ስለዚህ አንድ የምልጃ ጸሎት ወደ እግዚአብሔር በምናቀርብበት ወቅት ውጤታማ ለመሆን ከፈለግን ይህንን ጸሎት እንድናደርግ ከጠየቀን ሰው ፍላጎት ጋር ልባችንን ማስተሳሰር ያስፈልጋል ብለዋል። ይህንን በተመለከተ ደግሞ ቅዱስነታቸው የሚከተለውን ብለዋል። ይህንን ጸጋ እግዚአብሔር ይሰጠን ዘንድ እርሱን ልንጠይቀው ይገባል። በእግዚአብሔር ፊት በነጻነት እንደ ልጆቹ ሆነን ጸሎት ማድረግ እንችል ዘንድ ጸጋውን እንዲሰጠን ልንለምነው ያስፈልጋል። በጽናት እንድንለምነው በትዕግሥት እንድንጠይቀው ይረዳን ዘንድ ጸጋውን ልንጠይቅ ያስፈልጋል። ከሁሉም በላይ ደግሞ በምንጸልይበት ወቅት ከአባታችን ጋር እየተነጋገርን እንደሆንን አድርገን በመቁጠር ልክ አንድ አባት ልጁን እንደሚያዳምጥ እንዲሁም እርሱ እንደሚያዳምጠን ልናምን ይገባል። ጌታ በዚህ የጸሎት መንፈስ እንድንተጋ ሁላችንን ይርዳን ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል። የፓኪስታን የካቶሊክ ብፁዓን ጳጳሳት ጉባኤ አባላት በትላንትናው ዕለት ማለትም በመጋቢት 5/2010 ዓ.ም በቫቲካን ከርዕሰ ሊቃነ ጳጳሳት ፍራንችስኮ ጋር ተገናኝተው በተለያዩ ወቅታዊ ጉዳዮች ላይ መነጋገራቸው ተገለጸ። በወቅቱ የፓኪስታን የካቶሊክ ብፁዓን ጳጳሳት ጉባኤ ተወካዮች ከርዕሰ ሊቃነ ጳጳሳት ፍራንችስኮ ጋር በቫቲካን ያደረጉት ውይይት ቤተሰባዊ በሆነ ስሜት የተደረገና በፓኪስታን ያሉ ክርስቲያኖች ላይ የሚደርሰውን ጥቃት በተመለከተ አንስተው በጥልቀት መወያየታቸው የተገለጸ ሲሆን፣ በተለይም ደግሞ በፓኪስታን የሚገኙ ክርስቲያኖች ክርስቲያን በመሆናቸው ብቻ በሚደርስባቸው ስደትና ጥቃት የተነሳ እምነታቸው ጠንካራ እንዲሆን መርዳቱን በወቅቱ ተገልጿል። የፓኪስታን የካቶሊክ ብፁዓን ጳጳሳት ጉባኤ ዋና ጻፊ የሆኑትና የእስላማባድና የራዋልፒንድ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ዮሴፍ አርሻድ ይህንን ከቅዱስነታቸው ጋር የተደረገውን ውይይት አስመልክተው እንደተናገሩት ከቅዱስነታቸው ጋር የነበረን ቆይታ የወንድማማችነት ስሜት የነበረውና አንድ ቤተሰብ ችግሮቹን አንስቶ እንደሚወያይ አይነት ውይይት እንደተደረገ ገልጸው በፓኪስታን በሚገኙ ክርስቲያኖች ላይ ክርስቲያን በመሆናቸው የተነሳ ብቻ የሚደርስባቸውን መገለልና ስደት አንስተው መወያየታቸውን፣ በተጨማሪም በፓኪስታን የሚገኙ ክርስቲያኖች ያላቸውን ጠንካራ የሆነ እምነት አንስተው መወያየታቸውን የገለጹ ሲሆን ከአጠቃላይ 182 ሚሊየን የፓኪስታን ሕዝብ ውስጥ 2% ብቻ ክርስቲያኖች መሆናቸውን ገልጸው የተቀረው የማኅበረሰብ ክፍል የሙስሊም እምነት ተከታይ በመሆኑ የተነሳ በክርስቲያኖች ላይ ቀጥተኛ በሆነና ቀጥተኛ ባልሆነ መልኩ ጥቃት እንደሚፈጸምባቸው ገልጸዋል። የፓኪስታን የካቶሊክ ብፁዓን ጳጳሳት ጉባኤ ዋና ጻፊ የሆኑትና የእስላማባድና የራዋልፒንድ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ዮሴፍ አርሻድ ጨምረው እንደገለጹት በፓኪስታን የሚገኙ ክርስቲያኖች ክርስቲያን በመሆናቸው ብቻ በማኅበረሰቡ ውስጥ መገለል እንደሚገጥማቸው ጨምረው የገለጹ ሲሆን በፓኪስታን ለሚገኙ ክርስቲያኖች በጣም ፈታኝ የሚሆነው ጉዳይ በሐሰት በመወንጀልና በአሁኑ ወቅት በፓኪስታን ሕገ መንግሥት ውስጥ የሰፈረውን ፈጣሪን መሳደብ በሞት ያስቀጣል የሚለውን ሕግ ከለላ በማድረግ ክርስቲያኖችን በዚህ አግባብ ያለ በቂ መረጃና አንዳንዴም በቂም በቀል በመነሳት በመክሰስ ጥቃት እንደሚደርስባቸው ጨምረው ገልጸዋል።
የቤተ ክርስቲያን ተሐድሶ የሐዋርያዊ ተልእኮ አንዱ አካል መሆኑ ተገለጸ። በሮም የኡርባንያን ጳጳሳዊ ዩኒቨርሲቲ ዋና አስተዳዳሪ የሆኑትና በቅድስት መንበር ስር ከሚገኙ ሐዋርያዊ ጽሕፈት ቤቶች መካከል ለሕዝቦች የስብከተ ወንጌል አገልግሎት መምሪያ ተጠሪ የሆኑት ካርዲናል ፌርናንዶ ፊሎኒ የቤተ ክርስቲያን ተሐድሶ የሐዋርያዊ ተልእኮ አንዱ አካል መሆኑን አስታወቁ። በቤተ ክርስቲያን የሚደረግ ተሐድሶ በሚል ርዕስ ከረቡዕ ዕለት ጀምሮ ለሁለት ቀናት በሮም በተካሄደው ዓለም አቀፍ ጉባኤ ላይ ተገኝተው ካርዲናል ፊሎኒ እንዳስገነዘቡት ቤተ ክርስቲያንን ሳያቋርጥ የሚመራት፣ የሚያንጻት፣ የሚቀድሳትና የሚያድሳት መንፈስ ቅዱስ መሆኑ መዘንጋት የለበትም ብለዋል። ለዚህም ማረጋገጫ የሚሆነው ቤተ ክርስቲያን በአሁኑ ጊዜ ሕልውናቸውን ባጡ ታሪካዊና ባህላዊ መዋቅሮች ሳትንበረከክ አስቸጋሪ የሆኑ ጉዞዎችን በማቋረጥ በፍጥነት ወደፊት በመጓዝ ላይ ናት በማለት ለሁለት ቀናት የሚቆየውን ዓለም አቀፍ ጉባኤን በከፈቱበት ወቅት አስታውቀዋል። ካርዲናል ፊሎኒ በማከልም እርሳቸው የሚመሩት ዩኒቨርሲቲ በውስጡ የያዛቸውን የባህል ብዝሃነት በማስታወስ ከተለያዩ የዓለም አካባቢዎች መጥተው ትምህርታቸውን በመከታተል ላይ ያሉ ተማሪዎችና በማስተማር ላይ ያሉ መምህራንም ጭምር መንፈስ ቅዱስ በሚሰጠው መነሳሳትና ብርታት በመታገዝ ለቤተ ክርስቲያን ተሐድሶ ቀዳሚ ተዋናይ እንደሆኑ አስረድተዋል። ካርዲናል ፊሎኒ ለውይይት የቀረቡ ርዕሶችን በጥንቃቄ ተመልክተው ሲያበቁ ባሰሙት ንግግር ቤተ ክርስቲያን የምእመናን የአገሮች የአህጉሮች እንደመሆኗ በየአገሮች የሚገኙ ምእመናን ቤተ ክርስቲያናቸውን ለማሳደግና ለማደስ የቅዱስ ወንጌልን መልእክት ከሚኖሩበት ባህል ጋር በማዛመድ የሚያደርጉትን የአገልግሎት ተሳትፎ በቅርብ መከታተል ከቅድስት መንበር የተሰጣቸው የሥራ ኃላፊነት እንደሆነ ገልጸዋል። ብፁዕ ካርዲናል ፊሎኒ በመቀጠልም ኢኮኖሚያዊ ይሁን ባህላዊ እድገት ወሳኝ በሆነበት በአሁኑ ወቅት ወንጌልን ከሕዝቦች ባህልና እንዲሁም ከአጠቃላይ ማኅበራዊ እድገት ጋር ማዛመድ እንደሚያስፈልግ አሳስበዋል። ኢየሱስ ክርስቶስ የመሠረታት ቤተ ክርስቲያን የወንጌልን መልካም ዜና ለዓለም ማብሰሯን ትቀጥልበታለች ያሉት ብፁዕ ካርዲናል ፊሎኒ ከኢየሱስ ክርስቶስ በተቀበለችው አደራ ሁልጊዜ ታማኝ በመሆን ወደ ዓለም በመሰማራት ሰዎችን የኢየሱስ ደቀ መዛሙርት ማድረግ መንፈስ ቅዱስ በሚያሳያት አቅጣጫ በመመራት ከሰዎች ሁሉ ጋር ውይይት ማድረግ ይጠበቅባታል ብለዋል። ብፁዕ ካርዲናል ፊሎኒ በተጨማሪም ጉባኤው ርዕሰ ሊቃነ ጳጳሳት ፍራንችስኮስ በቅድስት መንበር በማካሄድ ላይ ላሉት የተሐድሶ ሂደት መሳካት የበኩሉን አስተዋጽኦ እንደሚያበረክት ያላቸውን እምነት ገልጸው ለዚህም ቅድሚያ የሚሰጠው በመላው ካቶሊካዊት ቤተ ክርስቲያን አዲስ የወንጌል ስርጭት ዕቅድን መዘርጋት እንደሆነ አስረድተዋል። ብፁዕ ካርዲናል ፊሎኒ በመጨረሻም ዓለማችን በተለያዩ ማኅበራዊ፣ ባህላዊና ርዕዮተ ዓለማዊ ለውጦችን እያስተናገደች መሆኗን አስታውሰው ሃይማኖት አልባነት፣ በሰዎች መካከል የመከፋፈልና አንዱ ሌላውን የማግለል አዝማሚያ ማኅበራዊ ኑሮን እያናጉ ያሉ የዓለማችን ክስተቶች እንደሆኑ ጠቅሰው ርዕሰ ሊቃነ ጳጳሳት ፍራንችስኮስ ስለ ቤተ ክርስቲያን ተሐድሶ ሲናገሩ ቤተ ክርስቲያን የምታበረክተው ሐዋርያዊ ተልእኮ የጊዜውን ሁኔታ ባገናዘበ መልኩ የሚካሄድ የቤተ ክርስቲያን ተሐድሶ እንደሆነ ተናግረው የቤተ ክርስቲያን ተሐድሶ ማለት በቤተ ክርስቲያን ተጨባጭ ለውጥን የሚያመጣ የቤተ ክርስቲያን ተሐድሶ እንደሆነ መናገራቸውን ሲር የተባለ የቤተ ክርስቲያን የዜና አገልግሎት ገልጿል። ርዕሰ ሊቃነ ጳጳሳት ፍራንችስኮስ በኢጣሊያ ፒየትሬልቺና እና ሳን ጆቫኒ ሮቶንዶ ወደ ተባሉ ቦታዎች ሐዋርያዊ ጉብኝት እንደሚያደርጉ ተነገረ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ነገ ቅዳሜ መጋቢት 7 ቀን 2010 ዓመተ ምህረት ወደ እነዚህ ሁለቱ ቦታዎች ሐዋርያዊ ጉብኝት የሚያደርጉት የቅዱስ ፍራንቺስኮስ ንዑሳን ወንድሞች ማህበር አባል በሆኑት በቅዱስ ፒዮ ቅንዋት ወይም የኢየሱስ ክርስቶስ ቁስሎች የታዩበትን 100ኛ ዓመትና ቅዱስ ፒዮ ካረፉ 50ኛ ዓመት መታሰቢያ ክብረ በዓል ላይ ለመገኘት እንደሆነ ትናንት ሐሙስ ከቫቲካን የህትመት ክፍል የተሰራጨ ዜና አስታውቋል። ቅዱስነታቸው የሚገበኙአቸው ሁለቱ ስፍራዎች ማለትም ፒየትሬልቺና እና ሳን ጆቫኒ ሮቶንዶ በሁለት ሀገረ ስብከቶች እነርሱም በነቬንቶ እና ማንፍሬዶኒያ ቬስተ ሳን ጆቫኒ ሮቶንዶ መሆናቸውን ዜናው አክሎ አስታውቋል። ፒየትሬልቺና እና ሳን ጆቫኒ ሮቶንዶ ቅዱስ ፒዮ የምንኩስና ህይወቱን የኖረበት የጸለየበትና የሞተበት ስፍራ በመሆናቸው በቅዱሱ ህይወት ከፍተኛ ስፍራ የሚሰጥባቸው ናቸው ተብሏል። የቅዱስነታቸው ሐዋርያዊ ጉብኝት የሚጀምረው በፒየትሬልቺና ሲሆን በስፍራው በሚገኘው በቅዱስ ፍራንቺስኮስ ጸሎት ቤት በመገኘት ጸሎት ካደረሱ በኋላ በፒያና ሮማና የጸሎትና የአምልኮ አዳራሽ ለሚጠብቋቸው ምዕመናን ሰላምታ ካቀረቡ በኋላ በፒየትሬልቺና ለሚኖሩ የቅዱስ ፍራንቺስኮስ ማኅበር ንዑሳን ወንድሞችም ሰላምታቸውን እንደሚያቀርቡ የጉዟቸው መርሃ ግብር ያስረዳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከፒየትሬልቺና በመቀጠል ጉዟቸውን ወደ ሳን ጆቫኒ ሮቶንዶ በሆስፒታል የሚገኙ ህሙማንን በተለይም ሕፃናትን እንደሚጠይቁና እንደሚባርኳቸው ታውቋል። በመቀጠልም የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን የሚገኝበት ቅዱስ የንግደት ስፍራ ላይ ተገኝተው ጸሎት ካደረጉ በኋላ ከቅዱስ ፍራንቺስኮስ ማኅበር ንዑሳን ወንድሞች ጋር ሰላምታ ተለዋውጠው የቅዱስ ፒዮ አካል በክብር የተቀመጠበትን ስፍራ ከጎበኙ በኋላ ኢየሱስ ክርስቶስ በጦር የተወጋባቸውን ቁስሎች ወደሚያመለክተው የጌታችን ኢየሱስ ክርስቶስ ቅዱስ መስቀል ተሳልመው በቤተ ክርስቲያኑ ቅጥር ግቢ በተዘጋጀው አደባባይ መሥዋዕተ ቅዳሴን አሳርገው ወደ ቫቲካን እንደሚመለሱ የጉዟቸው መርሃ ግብር ያመለክታል። የተወደዳችሁ አድማጮቻችን፣ ከዚህ ቀጥሎ ለዛሬ ብለን ወዳዘጋጀነው አጭር የጾም ወቅት መልእክት እንወስዳችኋለን። ጠቃሚ ሐሳብም ታገኛላችሁ ብለን ተስፋ ስላደረግን ቆይታችሁን ከኛ ጋር በማድረግ እንድትከታተሉ እንጋብዛችኋለን። ይህ የጾም ወቅት በሚስጥረ ጥምቀት ለተቀበልነው የክርስትና ሕይወታችን የተለየ ትኩረትን በመስጠት ለተወሰኑ ሳምንታት በጸሎት በመታገዝ ክርስቲያናዊ ሕይወታችንን በጥልቀት እንድንመለከተው የሚያስችለን ጥሩ አጋጣሚ እንደሆነ እንገነዘባለን። የጾም ወቅት ኢየሱስ ክርስቶስ አስቀድሞ ሲመርጠን ያዘጋጀልን የክርስትና ሕይወታችን የበለጠ እንዲበረታ በማወቅ ወይም ባለማወቅ ለሠራነው ኃጢአት ምሕረትን በመለመን ከኢየሱስ ክርስቶስ የተሰጠንን የፍቅር ትእዛዛትን በታማኝነት መፈጸም እንድንችል ተጨማሪ ኃይልን የምንጠይቅበት ወቅትም ጭምር ነው። ታዲያ ይህን የጾም ወቅት የምናሳልፈው የክርስትና ሕይወታችን መሠረት የሆነው ጌታችን ኢየሱስ ክርስቶስ የሄደበት የጾምና የጸሎት መንገድ በመከተል መልካም የሆነውን ሁሉ በማድረግ ክፉ ተግባርን በመቃወምና በመዋጋት ነው። ይህን ለማድረግ እንድንችል አእምሯችንንና ሥጋችንን ለማዘጋጀት ጥረት እናደርጋለን። ዓላማችንም የግል ሕይወት አቅጣጫን ብቻ ለማስተካከልና ለመለወጥ ሳይሆን በመልካም ሥራችን ሌሎችንም ከጥፋት አቅጣጫ ለመመለስ ሊሆን ይገባል። ነገር ግን አቅምንና ጥበብን ከወዴት እናገኛለን? ኃይልን ከሚሰጠን የመልካም ነገር ሁሉ ምንጭ ከሆነው ከመንፈስ ቅዱስ ስለሆነ እርሱ የሚለንንና የሚያዘንን ከማድረግ የተሻለ ሌላ መንገድ የለንም። ከላይ እንደተጠቀሰው መልካም ሥራን የምንፈጽመው ወይም የምናበረክተው የግል ሕይወትን ብቻ ለማዳን ወይም ለመቀደስ ሳይሆን ለፍጥረታት በሙሉ መለወጥና መቀደስ ሊሆን ይኖርበታል። ይህን ሐሳብ ከቅዱስ ወንጌል መልእክት ጋር በማዛመድ እንደሚከተለው እንመለከተዋለን። ቀጥሎም ኢየሱስ እንዲህ አለ፣ እናንተ የምድር ጨው ናችሁ። ነገር ግን ጨው ጣዕሙን ካጣ እንዴት ጣዕሙን መልሶ ሊያገኝ ይችላል? ወደ ውጪ ከመጣልና በሰው እግር ከመረገጥ በቀር ከእንግዲህ ወዲያ ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራት አብርቶ እንቅብ የሚደፋበት ማንም የለም። ይልቅስ በቤት ውስጥ ላሉት ሁሉ እንዲያበራ ብርሃኑ በሚታይበት በከፍተኛ ቦታ ላይ ያደርገዋል። እንዲሁም ሰዎች መልካም ስራችሁን አይተው የሰማይ አባታችሁን እንዲያመሰግኑት የእናንተም ብርሃን በሰው ፊት ይብራ። በማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 በጸሎት ምህረትን መለመን፣ ምስጋናን ማቅረብና የተለያዩ የመንፈስ ቅዱስ ስጦታዎችን መጠየቅ ለክርስትና ህይወት አስፈላጊ ነው። ነገር ግን ይህን የምናደርገው ራስን ብቻ ለማነጽ ሳይሆን በተለያዩ የኑሮ ደረጃ ላይ ያሉትን ሰዎች አንዱን ከሌላው ሳናበላልጥ ህይወታቸው የሚገኝበትን ሁኔታ መመልከት መልካም ነው። በቤታችን ወይም በአካባቢያችን ማኅበራዊ የሆነ መንፈሳዊ ህይወታቸው አደጋ ላይ የወደቀባቸው ሰዎች ይኖሩ ይሆናል። በድህነት ምክንያት በቂ ቀለብ ወይም ልብስ ወይም መጠለያ የሌላቸው፣ ጠዋሪና ረዳት የሌላቸው፣ በህመም የአልጋ ቁራኛ ሆነው የቀሩትን መርዳት፣ ሀብትን፣ ጉልበትን ወይም ሥልጣንን መከታ በማድረግ በሌሎች ላይ ግፍና በደል የሚያደርሱትንም መገሰጽ፣ መምከርና መቃወም ማኅበራዊ ግዴታ ብቻ ሳይሆን መንፈሳዊ ተልእኳችንም ጭምር ነው። በትንቢተ ኢሳይያስ ምዕራፍ 58 ላይ እግዚአብሔር የሚደሰትበት እውነተኛ ጾም ይህ ነው። እግዚአብሔርም እንዲህ ይላል፣ እኔ የምፈልገው ጾም ይህ ነው፣ የጭቆናን ሰንሰለትና የፍትሕ መጓደልን ቀንበር አስወግዱ፣ የተጨነቁትንም ነፃ አውጡ፣ ካላችሁ ምግብ ለረሃብተኞች አካፍሉ፣ መጠለያ የሌላቸውን ድሆች በቤታችሁ ተቀበሉ፣ የተራቆቱትንም አልብሱ፣ እርዳታ ለሚፈልጉትም ፊት አትንሱ። እኛ ታዲያ ራሳችንን ከጥፋት ጎዳና መመለስ ብቻ ሳይሆን በማይመች መንገድ የሚራመዱትን በክፉ ተግባር ላይ የተሰማሩትን የመመለስ አደራ አለብን። መልካም አገልግሎታችንን የምናበረክተው በቅርብ ለምናውቃቸው፣ ለምንወዳቸውና እኛ በተቸገርን ጊዜ ለረዱን ብቻ መሆን የለበትም። በማቴዎስ ወንጌል ምዕራፍ 5 ላይ ጌታችን ኢየሱስ ክርስቶስ የፍቅር ትእዛዝን በማሻሻል በአዲስ ኪዳን እንዲህ ይለናል፣ ጠላቶቻችሁን ውደዱ፣ ስደትና መከራ ለሚያደርሱባቸው ጸልዩላቸው። ይህን ብታደርጉ በሰማይ ላለው አባታችሁ ልጆች ትሆናላችሁ። የጌታችን የኢየሱስ ክርስቶስን ሕይወት የተመለከትን እንደሆነ እርሱ ወደዚህ ዓለም በመምጣት ለሌሎች ኀጢአት ሲል ሕይወቱን አሳልፎ መስጠቱ በእርግጥ ለእኛ ያለውን ፍቅር እውን አድርጎታል። እግዚአብሔር ለእኛ ያለንን እውነተኛ ፍቅር የገለጠልን የሚወደውን አንድ ልጁን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እንዲሞት አደረገው። በዚህም የኀጢአታችን ይቅርታ ከዘላለማዊ ሞት ወደ ዘላለማዊ ሕይወት እንድንሸጋገር አደረገን። በመጨረሻም ጌታችን ኢየሱስ ክርስቶስ ሆይ ምሕረትን፣ ዕርቅን፣ ሰላምንና አንድነትን የሚያስገኝ እውነተኛ የሆነውን ያንተን ፍቅር በሕይወታችን አብዛልን በማለት ይህን አጭር መልእክት በዚህ እንፈጽማለን። አብራችሁን በመሆን ስለ ተከታተላችሁ ከልብ እናመሰግናለን። የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።